አድማጮች፣ ቀጣዩ ቅንብር ዲሞክራሲ በተግባር ይላል።
የአሜሪካ መንግስት ለኢትዮጵያ መንግስት የሚሰጠው የገንዘብ እርዳታ ለታሰበለት ዓላማ መዋሉን፣ ከአሜሪካ ጋር የሚኖራት የንግድ ግንኙነት እንዲሁም በኢትዮጵያ ያለው የዲሞክራሲና የሰብአዊ መብት ይዞታ ትኩረት እንዲደረግበት ለሚጠይቀው በኮንግረስ አባላት ለቀረበው ሬዞሉሽን 128 የፖለቲካ ተንታኝ፣ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ተወካይና አራት ኢትዮጵያውያን ለዩናይትድ ስቴትስ ምክር ቤት የአፍሪካ ንዑስ ኮሚቴ አባላት ምስክርነታቸውን ሰጥተው ነበር። ለምስክር ሰሚ ሸንጎ ቀርበው ምስክርነታቸውን የሰጡት የስድስት ሰዎች የኢትዮጵያ መንግሥት የዜጎቹን ዲሞክራሲያዊና ሰብአዊ መብት ይጥሳል፣ ከአሜሪካ በእርዳታ የሚወስደውን ገንዘብ ለፖለቲካ ፍጆታው መጠቀሚያ ያውለዋል ሲሉ ምስክርነት ሰጥተዋል። ለምስክር ሰጪዎች ከምክር ቤቱ አባላት ጥያቄዎች ቀርበውላቸው ማብራሪያ ተሰጥቷል። ጽዮን ግርማ ይህንን የተመለከተ ዝርዝር ዘገባ ይዛለች።
ባለፈው ሐሙስ የካቲት 30 2009 ዓ.ም በኒው ጀርሲው ኮንግረስማን ክሪስ ስሚት ጸሐፊነትና በሌሎች የዩናይትድ ስቴትስ ምክር ቤት የአፍሪካ ንዑስ ኮሚቴ አባላት ለቀረበው የኢትዮጵያን የሰብአዊ ሁኔታ የሚገመግምና እንዲሁም ዩናይትድ ስቴትስ ለኢትዮጵያ የምትሰጠውን እርዳታ ኃላፊነትና ተጠያቂነት ያለበት እንዲሆን መስፈርቶችን ለማስቀመጥ 128 ረቂቅ ሪዞሉሽን ስድስት ምስክሮችን ሰምቶ ነበር። ምስክርነቱን መስማት ያስፈልገው በኢትዮጵያ ያለው የዲሞክራሲና የሰብአዊ መብት ይዞታ ምን ይመስላል የሚለውን ሙሉ ስዕል ለማግኘት እንደሆነ ክሪስ ስሚት የምስክር መስማቱን ሂደት በንግግር ሲከፍቱ ተናግረው ነበር። ኢትዮጵያ በምስራቅ አፍሪካ ደህንነትን በማስጠበቅ ከአሜሪካ ጋር በትብብር በመስራት እንዲሁም እንደ ደቡብ ሱዳን በመሳሰሉት ሀገራት የሰላም አስከባሪ ኃይል በመላክና ሰላም በማስጠበቅ የአሜሪካ አጋር ሀገር ናት ብለዋል። ኢትዮጵያ የተባበሩት መንግስታት ድርጅት የሴኩሪቲ ካውንስል አባል ከሆኑ ሶስት የአፍሪካ ሀገራትም አንዱ ሀገር ሆና ተካታለችም ብለዋል። ነገር ግን የሀገር ውስጥ አስተዳደሯን በተለይ ደግሞ የዲሞክራሲና ሰብአዊ መብት አያያዟን በተመለከተ ቀደም ሲል የነበረው የኦባማ አስተዳደር ከኢትዮጵያ መንግስት ጋር በነበረው ጠንካራ ውይይት የመንግስቱ ባለስልጣናት በኢትዮጵያ ከፍተኛ ውጥረት እንዳለና ለዚህ ደግሞ በከፊል የመንግስት ስህተት እንደነበረበት አምነዋል ብለዋል። በውይይቱ ወቅት ተነስተው የነበሩ ነጥቦችን ዘርዝረው በቅርቡ የወጣውን የዩናይትድ ስቴትስ ስቴት ዲፓርትመንት የሰብአዊ መብት ሪፖርት ጠቅሰው በኢትዮጵያ አሁንም ድረስ በርካታ ሰዎች በእስር ላይ እንደሚገኙ፣ መንግስት በ2016 ለተቃውሞ በወጡት ሰዎች ላይ ከመጠን ያለፈ ኃይል በመጠቀም ሰዎችን መግደሉን፣ እንደ ዶክተር መረራ ጉዲና አቶ በቀለ ገርባ ያሉ የፖለቲካ መሪዎችን ጨምሮ ጋዜጠኞችንና በመንግስት ላይ ትችት የሚሰነዝሩትን በሙሉ አስሯል ብለዋል። የተለያዩ ምሳሌዎችን አንስተውም ከታሰሩ በኋላ የሕክምና መብት አለማግኘት፣ ተደጋጋሚ ቀጠሮዎችን መስጠት የመሳሰሉት የሕግ ጥሰቶች አብዛኛው በእስር ላይ የሚገኙ ሰዎች በኢትዮጵያ የፍትህ ስርዓት የሚያልፉበትን መንገድ ማሳያዎች ናቸው ብለዋል።
Unfortunately, there is significant variance in how that government sees its actions and how the rest of the world looks as well. That is why
የሚያሳዝነው የኢትዮጵያ መንግስት ራሱን የሚያይበት መነጽርና የቀረው ዓለም የኢትዮጵያን መንግስት የሚያይበት መነጽር ይለያያል። ይህ 128 የተሰኘ የውሳኔ ሐሳብ የቀረበውም ኢትዮጵያ ውስጥ ያለውን ትክክለኛ ስዕል ለማሳየትና መንግስትን በሚሰራው ሥራ ተጠያቂ ለማድረግ ነው።
ክሪስ አያይዘው መንግስት የራሱን ድርጊት መጋፈጥ ካልቻለ ቃል የገባውን ለውጥ ሊፈጽም እንደማይችል የገለጹ ሲሆን በአሁኑ ሰዓት ድርጊቱን የሚቃወሙትን ሁሉ አሸባሪና መንግስትን የሚገለብጥ አድርጎ ይቆጥራቸዋል ብለዋል። የምስክር ሸንጎ ላይ የተሰየሙት ሌላዋ የኮንግረስ አባል ካረን ሩት ባስ ኢትዮጵያ ከፍተኛ እድገት እያስመዘገበች ድህነትን በመዋጋት ላይ ያለችና ኢኮኖሚዋ በፍጥነት እያደገ ያለች ሀገር እንደሆነች፣ በአገዋ የአሜሪካ የንግድ አጋር የሆነች በአሜሪካ የሚገኙ ኢትዮጵያውያን ደግሞ ጠንካራ የአፍሪካ ዲያስፖራ መሆናቸውን፣ ለሀገራቸውም በርካታ ሚሊዮን ዶላር የሚያስገቡ መሆናቸውን ጠቅሰው ነበር። ነገር ግን ይህ ሁሉ የሚሆነው ጠባብ የፖለቲካ ምህዳር ባለበትና የሰብአዊና የዜግነት መብት በታፈነበት ሀገር ላይ ነው ብለዋል። ከሁለቱ የኮንግረስ አባላት ንግግር በኋላ ከቀረቡት 6 ምስክር ሰጪዎች ውስጥ በጆርጅ ሜሰን ዩኒቨርሲቲ የአፍሪካ አጥኚ የሆኑት ቸረንስ ላይንስ የመጀመሪያው ንግግራቸውን የጀመሩት እንዲያለ ምስክርነት ሲሰጡ ከ25 ዓመት በኋላ የመጀመሪያቸው እንደሆነ ገልጸው ነው። በኢትዮጵያ የፖለቲካ ሁኔታ፣ የመንግስት አወቃቀር፣ ሀገሪቱ በውጭ ስላላት ግንኙነት፣ በሀገር ውስጥ ስላለው የዲሞክራሲና የሰብአዊ መብት አፈና የተለያዩ ምሳሌዎችን ማሳያዎችንና ንጽጽሮችን ያቀረቡ ትንታኔ ሰጥተዋል።
Particularly in terms of organized political parties, the regime has very systematically closed down.
የኢትዮጵያ መንግስት ስልጣኑን ለማጽናት የፖለቲካ ምህዳሩን በገሃድ በማይታይ ሁኔታ ዘግቷል። ግብረሰናይ ድርጅቶች እንዳይንቀሳቀሱ ለማድረግ አፈናውን ተጠቅሞበታል። የኢትዮጵያን መንግስት አፈና በቅርብ ጊዜ መቃወም የጀመሩት ኢትዮጵያውያን የእስልምና እምነት ተከታዮች ነበሩ። ነገር ግን በ2015 ዓመተ ምህረት በአውሮፓውያኑ የዘመን አቆጣጠር ደግሞ አዲስ አይነት ተቃውሞ ተነሳ። ይህ ተቃውሞ በስፋት የተቀሰቀሰው ኦሮሚያ ክልል ውስጥ ሲሆን ተከትሎም ወደ ሌሎች አካባቢዎች ተዛምቷል።
ቴረንስ ላይንስ በቅርቡ ተከስቶ የነበረውን የተቃውሞ ሁኔታ መነሻና መጨረሻውን ካስረዱ በኋላ መንግስት ለዚህ ተቃውሞ የሰጠው ምላሽ ሁኔታውን ከባድ አድርጎታል ብለዋል። በማሰር በመግደል በማስፈራራትና በመጨረሻም አስቸኳይ ጊዜ አዋጅ በማውጣት ተደምድሟል ብለዋል። አስቸኳይ ጊዜ አዋጁ የነበረውን ረብሻና ተቃውሞ መቀነስ ቢችልም ሀገሪቱን ግን በመንታ መንገድ ላይ ጥሏታል ብለዋል። ይህን ያሉበትን ምክንያት ለምክር ቤቱ አባላት በስፋት አስረድተዋል። በሁለተኛነት ምስክርነታቸውን የሰጡት የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ፊሊክስ ሆርን ናቸው። በኢትዮጵያ ስልጣን ላይ ያለው መንግስት ህዝቡን እያስተዳደረ የሚገኘው ለራሱ ሙሉ ስልጣን በሚሰጠው መልኩ ህዝብን በማፈን ነው ብለዋል።
Ethiopia remains among Africa's leading jailer of journalists. If you're an independent journalist, you must choose between self-censorship.
ኢትዮጵያ ጋዜጠኞችን በማሰር ከቀዳሚዎቹ አንዷ እንደሆነች ነው። ኢትዮጵያ ውስጥ ነጻ ጋዜጠኛ ለመሆን ከወሰንክ ራስን ሳንሱር ለማድረግ፣ ለመሸማቀቅ፣ ለመሳደድ፣ ለአደጋ ብሎም ለእስራት ለመዳረግ አሊያም ደግሞ በስደት ለመኖር አንዱን መምረጥ አለብህ። በመንግስት ላይ ትችት የሚያቀርቡ ጽሑፎች የሚስተናገዱባቸው ዌብሳይቶች ይታገዳሉ። አንዳንዴ ደግሞ ኢንተርኔት ሙሉ በሙሉ ይዘጋል። ገለልተኛ የሆኑ የቴሌቪዥን ጣቢያዎችና ራዲዮዎች በተደጋጋሚ ጃም ይደረጋሉ ወይም ይታፈናሉ። በአጠቃላይ ከመንግስት ተጽዕኖ የጸዱ ነጻ መረጃዎችን ማግኘት ለኢትዮጵያውያን አስቸጋሪ ነው። የአሜሪካ ድምፅ ራዲዮ ለኢትዮጵያ በሶስት ቋንቋዎች ፕሮግራሞችን ያሰራጫል። ይህ ራዲዮ ለበርካታ ኢትዮጵያውያን የመረጃ ምንጭ ነው። ነገር ግን የኢትዮጵያ መንግስት ብዙ ጊዜ ስርጭቱን ሲያስተጓጉልበት ወይም ሲያደናቅፍበት ይስተዋላል።
ፊሊክስ አያይዘው የበጎ አድራጎት ድርጅቶች መዘጋታቸውን፣ ስልጣን ላይ ያለው መንግስት 100% ምርጫውን አሸንፊያለሁ ማለቱን፣ በአጠቃላይ በኢትዮጵያ መንግስት ላይ ትችት የሚሰነዝሩና የሚቃወሙ መታሰራቸውን፣ የተለየ ሐሳብ የሚያራምዱ የተቃዋሚ ፖለቲካ ፓርቲዎች እንዳይሰሩ እንደሚደረጉ ዘርዝረዋል።
The state also systematically ensures that many of the country's 100 million citizens, particularly those in rural areas, are dependent on the government for their livelihoods.
ከሀገሪቱ 100 ሚሊዮን ህዝብ የበዛው የኑሮ የምግብ ዋስትና የወደፊት የመጣኔ ሀብት ተስፋ በረቀቀ ዘዴ የመንግስት ጥገኛ እንዲሆን አድርጎታል። ከእድገቱ የሚገኙት ጥቅሞች ለምሳሌ ዘር፣ ማዳበሪያ፣ የጤና ዋስትና፣ ሰብአዊ መብቶች፣ እርዳታ እንዲሁም ከዩናይትድ ስቴትስ እና ከሌሎች ለጋሽ ሀገሮች የሚገኙ የገንዘብ ድጋፎችን ለፖለቲካ ዓላማ ይጠቀምበታል።
ፊሊክስ ለዚህ ማሳያነት የገለጹት በ2014 ዓ.ም አንድ የአማራ ክልል ገበሬ ነገረኝ ያሉትን በመጥቀስ ነው።
We do not like the government, but we always vote for them. We have to, because we get our seeds and fertilizer from them.
ይህን መንግስት አንወደውም፣ ግን ሁሌም ለእርሱ ድምፅ እንሰጣለን። ምክንያቱ ደግሞ ዘርና ማዳበሪያ የምናገኘው ከእርሱ ነው። ድርቅ በሚመጣበት ጊዜ የምግብ እርዳታ የምናገኘው ከመንግስት ነው። ለእነርሱ ድምፅ የማንሰጥ ከሆነ በቃ አንበላም ማለት ነው።
ይህ ገበሬ የነገራቸውን አያይዘው ሲናገሩ በ2010 ምርጫ ለተቃዋሚ ፓርቲዎች ድምጻቸውን የሰጡ ሌሎች ገበሬዎች የደረሰባቸውን በምሳሌ ጠቅሰው እንደነገሯቸው ገልጸዋል። ፊሊክስ ሀገር ውስጥ በሰላማዊ መንገድ የፖለቲካ ትግል የሚያራምዱ መሪዎች በእስር ላይ እንደሚገኙ በስም እየዘረዘሩ ለምክር ቤቱ አባላት አስረድተዋል። በኦሮሚያ የተቀሰቀሰውን ተቃውሞ የሞቱትን፣ የታሰሩ፣ የተፈናቀሉ ሰዎችን ቁጥር በዝርዝር አቅርበዋል። በጋምቤላ ክልል ደረሰ ያሉትን የመብት ጥሰት ዘርዝረዋል። በሶማሌ ክልል ተቋቁሟል የተባለው ልዩ ፖሊስ አድርሷል የተባለውን የመብት ጥሰት ሪፖርቶች አቅርበዋል። ነገር ግን እንዲህ ያሉ የመብት ጥሰቶች ሲፈጸሙ በገለልተኛ ወገን ተጣርቶ ምንም የተወሰደ እርምጃ የለም ብለዋል። የምክር ቤቱ አባላት በእስር ላይ የሚገኙ ጋዜጠኞች የፖለቲካ እስረኞች እንዲፈቱ ጥሪ ማቅረብ እንዳለባቸው ምክረ ሐሳብ ለግሰዋል። ከኢትዮጵያ መንግስት ጋርም ዲሲ ከሚገኙ አምባሳደርም ሆነ ኢትዮጵያ ከሚገኙ ባለስልጣናት ጋር ውይይት መደረግ አለበት። ማንኛውም አይነት እርዳታና ድጋፍ ተጠያቂነትን መሰረት ያደረጉ ቅድመ ሁኔታዎች የተቀመጡበት ሊሆን ይገባል ብለዋል። ከፊሊክስ ሆርን በተጨማሪ አራት ኢትዮጵያውያን ቀርበው በኦሮሚያ፣ በአማራ፣ በጋምቤላ፣ በሶማሌና በሌሎች የሀገሪቱ ክፍል ተፈጸሙ ያሉትን የመብት ጥሰቶች በዝርዝር አብራርተዋል። ምስክር ሰጪዎቹም መጀመሪያ ቅድሚያ ሊሰጠው የሚገባው የሰው ልጅ መብት መከበር ነው ብለዋል። በተጨማሪም የሰብአዊ መብት እርዳታ ሙሉ ለሙሉ ይቋረጥ የሚለውን ሐሳብ እንደማይደግፉ፣ ነገር ግን የሚደረገው እርዳታ በአግባቡ ለተጎጂዎች የሚሰጥ ስለመሆኑ ቁጥጥር ሊደረግ ይገባል ብለዋል። በተጨማሪም ለምንም አይነት የፖለቲካ ማካሄጃ አለመዋሉን እንዲሁም የኢትዮጵያ መንግስት እርዳታውን የሚወስድ ከሆነ ሰጪው አካል ደግሞ በኢትዮጵያ የዲሞክራሲና የሰብአዊ መብቶች እንዲከበር ሊያስገድደው ይገባል የሚል አቋም እንዳላቸው ገልጸዋል።